የዮሐንስ ራእይ ምዕራፍ 16 ከዚህ በኋላ ሰባቱን መላእክት ሄዱ፣ ሰባቱን የእግዚአብሔር ቁጣ ጽዋዎች በምድር ላይ አፍስሱ የሚል ታላቅ ድምፅ ከቤተ መቅደስ ሲወጣ ሰማሁ። የመጀመሪያው መልአክ ሄደና ጽዋውን በምድር ላይ አፈሰሰ። የአውሬው ምልክት ባለባቸውና ለአውሬው ምስል በሚሰግዱ ሰዎች ላይ መጥፎና የሚያሰቃይ ቁስል ወጣባቸው። ሁለተኛው መልአክ ጽዋውን በባህር ላይ አፈሰሰ። ባህሩም እንደ ሞተ ሰው ደም ሆነ። በባህሩ ይኖሩ የነበሩት ሕይወት ያላቸው ነገሮች ሁሉ ሞቱ። ሦስተኛው መልአክ ጽዋውን በወንዞችና በውሃ ምንጮች ላይ አፈሰሰ። እነርሱም ደም ሆኑ። በውሃ ላይ ሥልጣን ያለው መልአክ እንዲህ ሲል ሰማሁ፣ ያለህና የነበርህ ቅዱስ ጌታ ሆይ እንዲህ ስለ ፈረድህ እውነተኛ ነህ። ሰዎች የቅዱሳንና የነቢያትን ደም ስላፈሰሱ ደም አጠጣሃቸው፣ ይህም የሚገባቸው ነው። በመሠዊያው አዎ፣ ሁሉን የምትችል ጌታ አምላክ ሆይ ፍርድህ እውነትና ትክክል ነው የሚል ድምፅ ሰማሁ። አራተኛው መልአክ ጽዋውን በፀሐይ ላይ አፈሰሰ። ፀሐይም ሰዎችን በግለቷ ለማቃጠል ኃይል ተሰጣት። ሰዎች በታላቅ ግለት ተቃጠሉ። በእነዚህ መቅሰፍቶች ላይ ሥልጣን ያለውን የእግዚአብሔርን ስም ተሳደቡ። ንስሐ መግባትና እርሱን ማክበር እምቢ አሉ። አምስተኛው መልአክ ጽዋውን በአውሬው ዙፋን ላይ አፈሰሰ። የአውሬውም መንግሥት ጨለማ ሆነ። ሰዎች ከሥቃያቸው የተነሣ ምላሳቸውን ያኝኩ ነበር። ከሥቃያቸውና ከቁስላቸው የተነሣ የሰማይን አምላክ ተራገሙ። ከሥራቸውም ንስሐ አልገቡም። ስድስተኛው መልአክ ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከምሥራቅ ለሚመጡ ነገሥታት መንገድ ለማዘጋጀት የወንዙ ውሃ ደረቀ። ከዘንዶው አፍና ከአውሬው አፍ ከሐሰተኛውም ነቢይ አፍ ጓጉንጀሮች የሚመስሉ ሦስት ርኩሳን መናፍስት ሲወጡ አየሁ። እነርሱ ተአምራት የሚያደርጉ የአጋንንት መናፍስት ናቸው። እነዚህ ሦስት መናፍስት ሁሉን በሚችል አምላክ ታላቅ ቀን ለሚሆነው ጦርነት ሰዎችን ለመሰብሰብ ወደ መላው የዓለም ነገሥታት ሁሉ ይሄዳሉ። እነሆ እኔ እንደ ሌባ በድንገት እመጣለሁ። ራቁቱን እንዳይሆንና ኀፍረቱን ሰዎች እንዳያዩበት ነቅቶ ልብሱን የሚጠብቅ ሰው የተመሰገነ ነው። መናፍስቱ ነገሥታቱን ሰብስበው በዕብራይስጥ አርማጌዶን በሚባል ስፍራ ለጦርነት አስከተቷቸው። ሰባተኛው መልአክ ጽዋውን በአየር ላይ አፈሰሰ። በቤተ መቅደሱ ውስጥ ካለው ዙፋን ተፈጸመ የሚል ታላቅ ድምፅ ወጣ። መብረቅ፣ ድምፅ፣ ነጎድጓድና ታላቅ የምድር መናወጥ ሆነ። ይህን የመሰለ ታላቅ የምድር መናወጥ ሰው በምድር ላይ ከተፈጠረ ጀምሮ ሆኖ አያውቅም። ታላቂቱ ከተማ ከሦስት ተከፈለች፣ የሕዝቦች ከተሞችም ተደመሰሱ። እግዚአብሔር ታላቂቱን ባቢሎንን አስታወሰ። የብርቱ ቁጣው ወይን ጠጅ የተሞላበትን ጽዋ እንድትጠጣ አደረጋት። ደሴቶች ሁሉ ጠፉ፣ ተራሮችም በነበሩበት አልተገኙም። እያንዳንዱ 40 ኪሎ ግራም ያህል የሚመዝን በረዶ በሰዎች ላይ ከሰማይ ወረደባቸው። መቅሰፍቱ እጅግ አሰቃቂ ስለነበረ ሰዎች በበረዶው መቅሰፍት ምክንያት እግዚአብሔርን ተራገሙ።